በተገባደደው 2014 የኢትዮጵያውያን ዘመን ኢትዮጵያውያን ጦርነት፣ የኑሮ ውድነት እንዲሁም ደግሞ ሌሎች ማህበራዊ ምስቅልቅሎችን እያስተናገዱ አሳልፈዋል። በመጪው 2015 ዓመተ ምህረት ታዲያ ተስፋን ሰንቀዋል።
ምንድነው እኔ አላፈይነቴ ለሀገር የሚለው ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር ጅስት 2015 ላይ እንዳይደረግ በሚለው ማለት ነው።
በምሽቱ የእናንተን አስተያየት የምንሰማ ይሆናል። በሌላ ርዕስ ደግሞ በቤንሻንጉል ጉሙዝ ሴት ተማሪዎች ሁለተኛ ደረጃ ተማሪዎች በትምህርታቸው እንዲቀጥሉ ለማበረታታት የተቋቋመ አንድ ተቋም ጋር እናስተዋውቃችኋለን። ሌሎች ጥንቅሮችም አሉን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የጳጉሜ 2 የሮብ ምሽት የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ኤደን ገረመው መሰናዶውን እየመራው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ ዘጋቢዎች፣ ስቱዲዮ ባለሙያዎች፣ ዲጂታል ባለሙያዎችና እንዲሁም ደግሞ ኤዲተሮችና አዘጋጆች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አመተምረት ሊጠናቀቅ የቀናት እድሜያቸው ናቸው የቀሩት። ዛሬ የአመቱን የመጨረሻውን ሮብ እያሳለፍን እንገኛለን። እየተገባደደ ባለው 2014 አመተምረት ታዲያ በተለይም ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበረ የገለጹት የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን የፊታችን እሁድ ከሚጀምረው አዲስ አመት የተሻለ እንደሚሆን ተስፋ ሰንቀዋል። አዲሱ 2015 ዓ.ም የሰሜን ኢትዮጵያ ጦርነት ሰላማዊ እልባት የሚያገኝበት እንዲሆንም ምኞታቸውን ገልጸዋል። የኑሮ ውድነትና እንዲሁም ደግሞ ሌሎች ማህበራዊ ምስቅልቅሎችም እንዲሻሻሉ ተመኝተዋል ይለናል ዮናታን ዘብዴስ።
የሐዋሳ ከተማ ነዋሪና በሐዋሳ ዩኒቨርሲቲ የውጭ ቋንቋዎች ትምህርት ክፍል የእንግሊዝኛ ቋንቋና ስነ ጽሑፍ መምህር ዶክተር ተሾመ መንገሻ ሊጠናቀቅ ቀናት የቀሩት 2014 ዓ.ም በአብዛኛው አሉታዊ ባሏቸው ሁኔታዎች የተሞላ መሆኑን ነው የሚናገሩት።
2014 ዓመት ለሀገራችን በጥቅሉ እንደው ስናየው ጥሩ አይደለም። ምክንያቱም አንደኛ የኢኮኖሚ ቀውስ፣ የገንዘብ አለመግዛት መቻል፣ የኑሮ መወደድ በተለይም በከተሞች አካባቢ በብዛት ተንሰራፍቶ ይታያል። ይሄ ህዝብንም ሆነ እኔንም ጨምሮ ቅሬታ የፈጠረ ጉዳይ ነው እና የኢኮኖሚ ጉዳዮች፣ የኢኮኖሚ አለመረጋጋት ያለ በዚህ ከዚህ በተጨማሪ በሰሜኑ የሀገራችን ክፍል ያለውን ጦርነትም እንደዚሁ የራሱን አሻራ ጥሎ ያለፈና አሉታዊ ተጽዕኖ ያሳደረ ነው እና የዶይዶ ከጦርነቱ ጋር የተያዘ ነው ኢኮኖሚም ቢሆን እና እነዚህ ነገሮች በሀገራችን ላይ ከፍተኛ ቅሬታንና ከፍተኛ ሀዘንን ጭምር የፈጠሩ ጉዳዮች ናቸው።
የምስራች ዘውግ በበኩሏም አመቱ እሷንም ጭምር ያሳዘነ እንደነበር ተናግራለች።
እነስ ለመናገር ያው 2014 ላይ ሁላችንም በአገር ደረጃ ያው በጣም ያዘንበትና አንዳንድ ደግሞ በዛውም ልክ ደግሞ ያዘንበትም ነገር እንዳለ ሆኖ ያው ደግሞ አገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ። ግን እንዳይደገም ያው እኔ የምፈልገው እንደኔ እንደ ሀገር ምንድን ነው እኔ ኃላፊነቴ ለሀገር የሚለውን ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር ጅስት 2015 ላይ እንዳይደረግ በሚለው ማለት ነው።
አቶ አድማሱ ኤርሰሙም የቀደሙትን ሀሳቦች ነው የሚያንጸባርቁት።
እንደ ኢትዮጵያ አጠቃላይ የታዩ ብዙ አይነት መጥፎ ነገሮች አሉ። በዛው ልክ አንዳንድ የሚያስደስተው ነገሮችም አሉ። ፖለቲካሊ ፖለቲሳይዝ ስናደርጋቸው የህዳሴ ግድብ ሶስተኛ ዙር የውሃ ሙሌት እንደ ጥሩ ጎን የሚታይ ነው። ከዛ ውጪ ብዙ አንዳንድ ከኑሮ ውድነት አንጻርም ከጦርነቱ ከሶስተኛ ዙር ጦርነትም የተጀመረ ሶስተኛ ዙር ጦርነትም ተነሳ እዛ ላይ ከዚህ አንጻር የተለያዩ ተስፋ የሚያስቆርጡ ነገሮች የታዩበት አመት ነው ብዬ ነው በእኔ በኩል አስተያየት መስጠት የምፈልገው።
አመቱ እንዳስደነግጣቸው ማለቁን የተናገሩት ደግሞ ሌላ የሐዋሳ ከተማ ነዋሪ የሆኑት ወይዘሮ ትግስት ሰሙ ናቸው።
2014 ዓመተ ምህረት ብዙ ያስደነገጡ ነገሮችን ያየንበት ዓመተ ምህረት ነው። ለምሳሌ በዚህ በጦርነቱ ጉዳይ ያለው ነገር በጣም አሳሳቢ በጣም ብዙዎች ህይወት ያለቀበት እና አሁንም ደግሞ በድጋሚ ጦርነቱ ተመልሶ ሰላም እንትተው ወደ ጦርነት የገቡበት መንገድ ነው ያለው። እግዚአብሔር ይሄንን ጦርነት አሳልፎ መልካም ነገርን እንድናይ መልካም ነገርን እንድንሰማ መጪው 2015 ዓመተ ምህረት የሰላም የፍቅር የጤና እንዲሆንልኝ ለመላው ኢትዮጵያ ህዝብ እመኛለሁ።
የሐዋሳ ዩኒቨርሲቲ ዶክተር ተሾመ መንገሻ በጎ የሚሏቸው ክንውኖች እንደነበር ማስረድቷል።
ባጭር ጊዜ ከናወናል ተብሎ ያልተጠበቀው የህዳሴው ግድብ መጠናቀቁ ትልቅ ድላችን ነው። ሁለተኛ እንግዲህ ትልቅ መንግስትንም ሆነ መላውን ህዝብ የሚያስመሰግን ተግባር ነው። አንዲያ የሚያስመሰግን እንት ነው። ሁለተኛ ከጸጥታው አኳያ የውጭ ተንኳሾችን በተለይም ባልሸባብ ላይ የተወሰደው እርምጃ የሚያበረታታ ነው። ሶስተኛ እንደገና ለመጥቀስ በዚህ በ2014 ኮቪድ ራሱ ተቆጣጥረን መዘዙ ራሱ ወደዚህ ሳይሻገር መቅረቱ ራሱ ትልቅ እንደው የሚያሸልም እንት ነገር ነው።
አቶ ሰይድ ኢማም አመቱ ሁለት የተለያየ መልክ ነበረው ብሏል። አውንታውና አሉታው በሚል የሚገለጽ አቶ ሰይድ በ2015 ዓመተ ምህረት የጦርነት ወሬ መስማት እንደማይሹ ይናገራሉ። አመቱም ካለፈው ስህተቶቻችን ተምረን የምናልፍበት መሆን አለበት ነው የሚሉት።
ጥራኔ አይኖር አይደለም አስተምሮ ሊያልፍ የሚችለውን አይነት ሰላማዊ የሆነ ጥራኔ አለ። እነዛ ነገሮች እኔ እንጃ ጦርነት ማይኖር ደስ ይለኛል። ለኔ የሰው ህይወት ማይሞት መሞት አይቀርም። ማንም ሰው ይሞታል፣ ጊዜውን ጠብቆ ይሞታል። ግን ሞትን አናቆምም፣ ግን በጦርነት አይሆንም።
የምስራች ዘውገ በበኩሏም 2015 ዓመተ ምህረት በተለይ ወጣቶች ከሐሰተኛ ወሬ እንዲሁም ከጥላቻ አስተሳሰብ የሚወጡበት እንዲሆን ምኞቷም ሆኖን ተናግራለች። እሷም ኃላፊነቷን እንደምትወጣ ማብራርታለች።
ሶሻል ሚዲያ ላይ የሚደረጉ ውሸት የሆኑ ነገሮችን እውነት በማስመሰል በወሬ ደረጃ በማስፋፋት ሊሆን ይችላል። ያን ነገር ግን በመቅረፍ የሀገርን ሰላም በመናገር እንዲሁም ደግሞ ለሀገር ሰላም ተክተን በመስራት 2015ን የእኛን ጥረት ሀገር ስለምትፈልግ ማለት ነው።
ዶክተር ተሾሜም የሰሜኑ ጦርነት ቆሞ የኢትዮጵያ ሕዝብ የሰላም አየር እንዲተነፍስ እንደሚመኙም ገልጿል።
በተቃራኒ ኃይሎች መካከል የሚደረጉ ውይይቶች ለሀገር አስበው ከራሳቸው በላይ ለሀገርና ለቀጣይ ትውልድ አስበው ያ ተጠናቆ ሁላችንም ሰላምን እንድናገኝ ሰፊ ምኞቴ አለ።
ከጦርነቱ ከመፈናቀልና ከንጹሃን ግድያ በተጨማሪ ህዝቡን ሲያስጨንቅ የከረመው የኑሮ ውድነት ነው ያሉት ወይዘሮ ትዕግስት ባለፈው ዓመት ይህ እንዳይሆን ምኞታቸውን ገልጿል።
ህዝብ ሀገርን ብሎ ነው እያሳለፈና እየተሻገረ ያለው እንጂ የኑሮ ውድነቱ በጣም ከባድ ነው። በጣም በፊት ከነበረው ዛሬ የምትገዛቸው ነገሮች ሁሉ በጣም ደብል የጨመሩ ከዛ በላይ የጨመሩ ናቸው። ግን ሀገር ነውና ሀገር ምን ላይ እንዳለች ታስባለ፣ ያንን እንደ ሁኔታው ለመሻገር ትሞክራለ።
አቶ አድማሱ 2015 ዓመተ ምህረት የተሻለ ይሆናል ለሚል ተስፋ መሰንቃቸውን ተናግሯል።
ጥሩ የተሻለ አመት ይሆናል። አሁን 2014 ላይ ያሳለፍናቸው ብዙ እንትኖች አሉ፣ ዲጂ እንዳይደገም የምንፈልጋቸው ነገሮች አሉ። የጦርነቱ ኑሮ ውድነቱ ሁሉ ነገር አብቅቶ 2015 በጣም ብሩህና ኢትዮጵያ ወደ ከፍታ ማማ የምትወጣበት አመት ይሆናል ብለን ተስፋ የምናረገው ነው።
አቶ ሰይድ ኢማም ደግሞ የጥንቱ ያሉት የኢትዮጵያውያን አንድነት እንዲመለስ መሻታቸውን ገልጸዋል።
አብረው ታሳድገውት ይዘውት የመጡት ባህላዊ አስተሳሰባቸውን ይዘው እያንዳንዱ ችግርም ቢኖር ተውጦ አንድነታቸውን በአንድነት እንዲኖሩ ነው የምፈልገው ነው።
ኢትዮጵያውያን ሊጠናቀቅ ቀናት የቀሩትን 2014 ዓመተ ምህረትን ሸኝተው አዲሱን 2015 ዓመተ ምህረት ሊቀበሉት በጣት የሚቆጠሩ ቀናት ናቸው የቀሩት። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታንና አስተያየት ሰጪዎቹን አብዝተን እናመሰግናለን። እኛም እነዚህ ሰናይ ምኞቶች እንዲሳኩ ምኞታችን ነው። ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም በኢትዮጵያ የሴቶች የትምህርት ተሳትፎ እጅግ አናሳ ከሆነባቸው አካባቢዎች አንዱ በሆነው በቤኒሻንጉል ጉምዝ ክልል ውስጥ ሴቶች በትምህርታቸው ትልቅ ደረጃ ላይ እንዲደርሱ እየሰራ ይገኛል። ስመኝሽ የቆየ በክልሉ የሚማሩ ሴት ተማሪዎችና የተቋሙን ኃላፊ አነጋግራ ሴት ተማሪዎች ያሉባቸውን ችግር ለመቅረፍ እየተደረጉ ያሉትን ጥረት የሚያስቀኝ ዘገባ አሰናድታለች።
በቤንሻንጉል ጉምዝ ክልል አሶሳ ከተማ በአሶሳ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ሆነችው ሌሊሴ አባያ ትምርቷን ሳታቋርጥ እዚህ ለመድረስ ከፍተኛ ጥረት ማድረግ ነበረባት። ምክንያቱ ደግሞ ለትምርት የሚያስፈልጓትን ቁሳቁሶች ለማሟላትና ቤተሰቦቿን በኢኮኖሚ ለመደገፍ የተለያዩ ስራዎችን መስራት ስለነበረባት ነው።
አንዴ የሰራው ማርት ታይም ነበርኝ ነው ሰውቤትም ሰራ ነበር ባትሪ ታይኒ ዩኒት ሌላ ስራዎችን ባደረገው ሰራ ነበርና ትንሽ ለትምህርት ማለት በሰዓት እንዳልከታተል የማጥናት ጊዜያቶች እንዳይኖሩ የሚያደርጉኝ ብዙ ተጽዕኖች ነበሩብኝ።
በዚሁ በአሶሳ ሁለተኛ ደረጃ ትምህርት ቤት የ10ኛ ክፍል ተማሪ ሆነችው አፎሚያ ስማቸውም እንዲሁ በብቸኝነት ያሳደጓት እናቷ አቅመ ደካማ በመሆናቸው ለትምህርት የሚያስፈልጋትን ድጋፍ በቀላሉ ማግኘት ትቸገር እንደነበር ትገልጻለች።
እናቱ ቻናሎችንና እናቴ ቻናሎችን ተስተዳድሪ እሷም ደግሞ ያኔ የትምህርት ማለት በትምህርት አለ ብዙ ማገሳችበትም ስለዚህ ብዙ የኢኮኖሚ እቅረት ነበረብን እና በዛ ነው ማለት ሳው ከዛም በኋላ ነው በደንብ መማር የቻልኩት።
ልክ እንደ ሌሊሴና አፎሚያ በቤንሻንጉል ክልል ውስጥ የሚማሩ ሴት ተማሪዎች በአስቸጋሪ ሁኔታ ውስጥ የሚማሩ በመሆናቸው አብዛኞቹ ትምህርታቸውን እንዲያቋርጡ ይገደዳሉ። የኢኮኖሚ አቅም ውስንነት፣ በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ ያለዕድሜ ጋብቻና የመሳሰሉት ተግዳሮቶች ለሴት ተማሪዎቹ ትምህርት ማቋረጥ ዋና ምክንያቶች መሆናቸውንም የትምህርት ባለሙያዎች ያስረዳሉ። መቀመጫው በካናዳ የሆነው ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም ባጠናው ጥናትም ኢትዮጵያ ውስጥ አንደኛ ደረጃ ትምህርት ቤት ተመዝግበው ከሚማሩ ሴት ተማሪዎች ውስጥ 47% የሚሆኑት አምስተኛ ክፍል ሲደርሱ እንደሚያቋርጡ፣ 75% የሚሆኑት ደግሞ ሁለተኛ ደረጃ ትምህርታቸውን መቀጠል ሳይችሉ እንደሚቀሩ ያመለክታል። ይህን ሁኔታ ለመቀየር ታዲያ ተቋሙ ከሁለት አመት በፊት ሴት ተማሪዎችን የሚያግዝ ዩ ገርልስ 2 የተሰኘ ፕሮጀክት በቤንሻንጉል ጉምዝ ክልል መጀመሩን የተቋሙ የኢትዮጵያ ወኪል አቶ ወንደሰን ከበደ ገልጸውልናል።
በመጀመሪያ ደረጃ ትምህርታቸውን ቀጥለው ወደ ዩኒቨርሲቲ ለመግባት የሚያስቡ ሴት ተማሪዎችን እናወዳድራለን። አወዳድረን በሚያስቀምጡት ራይ ወይንም እቅዳቸው አኳያ በመምረጥ እነዚህ የተመረጡ ሴት ተማሪዎች አንድ በአካዳሚ እንዲበረቱ ተጨማሪ ስልጠና ይሰጣቸዋል። ያ የሚደረገው እንዴት ነው? መምህራኖቻቸውም ስልጠና ይሰጣል። መምህራኖቹ ደግሞ በሚያስተምሩበት ትምህርት ቤቶች የሚያከናውኑትን ፕሮግራም ለስርዓተ ጾታን ባማከለ መልኩ አዘጋጅተው በተለይ ሴት ተማሪዎችን የሚደገፉበትን ነገር ያመቻቻሉ። ከዛም በተጨማሪ የሶሻል ክህሎታቸውን ለማሳደግ ድጋፍ እናደርጋለን። ለምሳሌ ራሳቸውን ስለማወቅ ቪዥናቸው እንዴት ነው ሴት የሚያደርጉት? እንዴት ነው ራሳቸውን የሚገልጹት? እንዴት ነው አካባቢያቸውን የሚመለከቱት? በሪፕሮዳክቲቭ ሄልዝ ዙሪያ ላይ ምን እውቀት አላቸው? እንዴት ነው ራሳቸውን ፕሮቴክት ሊያደርጉ የሚችሉት? የሚል ስልጠናዎችን እናከናውናለን። ከዛም በተጨማሪ በደከሙባቸው የትምህርት ዘርፎች ላይ ተጨማሪ የቱቶሪያል ድጋፍ ይደረግላቸዋል። ICT ቴክኖሎጂ ዙሪያ ስልጠና እንዲያገኙና ማትሪክ ተፈትነው በሚያልፉበት ወቅት በዩኒቨርሲቲ ደረጃ ለሚወስዱት የትምህርት ብቃት ችሎታ እንዲኖራቸው የማመቻቸት ነው።
ኩሶ ኢንተርናሽናል በአሁኑ ወቅት ለ672 ሴት ተማሪዎች ድጋፍ እያደረገ ሲሆን ከነዚህ ውስጥ 131 የሚሆኑት ዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ተፈታኝ ናቸው። ወደፊት ኢኮኖሚክስ ለማጥናት የምትመኘው ሌሊሴም ከነዚህ ተፈታኝ ተማሪዎች አንዷ ስትሆን በዩ ገርልስ 2 ፕሮጀክት ውስጥ በመግባቷ በትምህርቷ ያገኘችውን ለውጥ እንዲህ ትገልጻለች።
በጣም ብዙ ልዩነት አለው። አንደኛ ክፍል ሳልደርስ በፊት ስልሳ ቤት ነበር ማመጣው፣ 68 66 ምናምን ነበር ማመጣው። ከዛ በኋላ ግን ወደ 70 ቤት ተሻሽያለሁ። በኩሶ ውስጥ ያገኘሁት በጣም በሊደር ስልጠናዎች በጣም ብዙ እውቀቶችን አግኝቻለሁ። ከዛ ባለፈ ደግሞ በትምህርት ቁሳቁሶች፣ በዩኒፎርም፣ በጫማ፣ በመጽሐፍቶች እና በተለያዩ በቃ ትምህርት የትምህርት አጋዥ የሆኑ ቁሳቁሶችን አማቶልኝ ወደ የትምህርት አጋዥ መጽሐፍ የሆኑትን ወደ 16 መጽሐፍ ተሰጥቶኝ እሱን እያነበርኩ ነው የሚገኝ።
ኩሶ ለሴት ተማሪዎች የሚያደርገው እገዛ የተሟላ እንዲሆን ወላጆቻቸውን በኢኮኖሚ የማገዝ እና የአካባቢው ማህበረሰብ ለሴቶች ትምህርት ያለውን ግንዛቤ እንዲያሻሽል ከክልሉ መንግስትና ከትምህርት ቤቶች ጋር በመሆን የተለያዩ እንቅስቃሴዎችን እንደሚያደርግ አቶ ወንደሰን ያስረዳሉ።
የነዚህን ሴት ተማሪዎች ፕሮግራም በትክክል ጀምረው እንዲጨርሱ ለማድረግ ከወላጆቻቸው ጋር እንሰራቸው በርካታ ስራዎች አሉ። ሴትን ልጅን ማስተማር ማለት ሀገርን ማስተማር የሚለውን ቪዥን ፕሮሞት በማድረግ ነው ስራችን የምናከናውነው። በዚህ በፕሮጀክት ውስጥ የሚታቀፉ ሴት ተማሪዎች ጊዜያቸው ምናቸው ለትምህርታቸው እንዲያተኩሩ ወላጆች ሲያስደርጉ፣ ወላጆች ደግሞ ለወላጆችም የሚሰጣቸው ድጋፎች አሉ። ብድር ተመቻችቶላቸው ኦፖርቹኒቲዎች ይፈጠራሉ።
ህግ ለማጥናትና በማህበረሰብ ውስጥ ለሚታዩ ችግሮች ፍትህን ለማምጣት የምትመኘው አፎሚያም በተለይ ለወላጆች የሚደረገው ድጋፍ የቤተሰብ ኃላፊነት ለሚሸከሙ ሴት ተማሪዎች ትልቅ እፎይታ እንደሆነና ሴት ተማሪዎች ትልቅ ቦታ እንዲደርሱ ብርታት እንደሚሆናቸው ትገልጻለች።
ያው በማህበረሰቡ ምን ግንዛቤ አሁን ላይ የለም፣ ግን ሴት ልጅ ማስተማር ሀገርን ማስተማር ይባላል እና ሴቶች በሚገባው መማር አለባቸው። የትም መድረስ ይችላሉ ሴቶች እና ለሴቶች የተለየ ድጋፍ መደረግ አለበት። አሁን ላይ በጣም ተሻሽሏል። በከተማችን ደረጃ የተለያዩ ለሴት የሚሰሩ ድርጅቶች አሉ። ያው ካልተማሩ የትም መድረስ አይችሉም። ቤት ውስጥ ልጅ አሳዳጊ ወይም ደግሞ የቤት መሬት ብቻ ሆነ ነው የሚቀሩት። ማለት የሰው እጅ ወይም ደግሞ የባሎቻቸውን እጅ ብቻ እያዩ መኖር መስበር የለባቸው። ወጥተው የተሻለ ነገር አላማቸውን መሰካት ይችላሉ የሚመስበው።
ኩሶ ኢንተርናሽናል ለሴት ተማሪዎች ድጋፍ ማድረግ ከጀመረ ባሉት 2 ዓመታት ውስጥ በርካታ ለውጦችን ማየት መቻላቸውን የሚገልጹት አቶ ወንዶሰን የታዩትን መሻሻሎች እንዲህ ገልጿቸዋል።
አንድ ያየነው ለውጥ ምንድን ነው? የሴት ተማሪዎች አካዳሚክ ተሳትፎ ከፍ ያለ ነጥብ አግኝተዋል፣ አሻሽለዋል። ሶሻል ክህሎታቸው፣ አመለካከታቸው በተደረገው ጥናት መሰረት ወደ 54% ነበር። አሁን ከፍ አድርገው ወደ 82% ከፍ ያለ ሪዛልት አምጥቷል። ይህን የሚያሳየው ነገር ምንድን ነው? ድጋፍ ከተደረጉና በትምህርታቸው ላይ እንዲያጠኑ ኦፖርቹኒቲ ከተፈጠረ የአካዳሚክ ፐርፎርማንሳቸው ከፍ እያለ
በተለይ አካባቢያቸው የትምህርት ተቋም ባለመኖሩ ከአካባቢያቸው ርቀው ለመኖር የሚገደዱ ሴት ተማሪዎች በሚደርስባቸው ጾታዊ ትንኮሳ፣ የአቅም ማነስ እንዲሁም በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ የመግባት ችግር ተወግዶላቸው በትምህርታቸው እንዲበረቱና ትልቅ ቦታ እንዲደርሱ እንደ ኩሶ ኢንተርናሽናል አይነት ተቋማት ትልቅ ሚና ይኖራቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቢናቤ መታየቱን መደመጡን ይቀጥላል። ኢትዮ ስዊዝ የስፖርት ማህበር በስዊዘርላንድ የሚኖሩ ትውልደ ኢትዮጵያውያን በስፖርትና በባህል ለማስተሳሰር የሚጥር ማህበር ነው። ማህበሩ ከጥቂት ቀናት በኋላ 7ኛውን የባህልና የስፖርት ፌስቲቫል በቤዝል ከተማ ለማካሄድ ቀጠሮ ይዟል። በዋዜማው ከማህበሩ አመራሮች ጋር አጠር ያለ ቆይታም አድርገናል። ሀብታም ስዩም ከፌስቲቫሉ አዘጋጅ ኮሚቴ አባላት መካከል ከዳንኤል ብስራትና ታሪኩ ገብሬ ጋር አጭር ቆይታ አድርገዋል። ቆይታቸው ዳንኤል አስቀድሞ ስለ ማህበሩ አመሰራረት ከሚነገርበት ይጀምራል።
ኢትዮ ስዊዝ ማህበር እንግዲህ የዚህ የስፖርት ማህበር የተቋቋመው በ2005 ዓ.ም ነው። በፈረንጆች 2005 ዓ.ም ነው። አሁን ወደ 17ኛ ዓመት ተሸጋግሯል። አንድ የጎረምሳ ልጅ እድሜ ይዟል ማለት ነው። እና እንግዲህ በዚህ ስዊዝ ውስጥ ያለን ኢትዮጵያውያን በወቅቱ ያው ሁላ ብዙዎቻችን በወጣትነት እድሜ ስለነበርን ኳስ እንጫወት ነበረ። እኛም አካባቢ ደግሞ ጥሩ ኢትዮጵያ ውስጥም እስከ ብሔራዊ ቡድን ደረጃ ይጫወቱ የነበሩ ልጆች ስለነበሩ በየእረፍቱ ሰዓት እንጫወት የነበርን ልጆች ሰባስበን በአውሮፓ የኢትዮጵያን የባህልና ስፖርት ማህበር አለ፣ እሱ የሚያዘጋጀው አመታዊ ዝግጅት ይደረግ ነበር በወቅቱ ቤልጅየም ላይ። እዛ ለመሳተፍ በ2005 ያው የመጀመሪያ ተሳትፎ ነው። እዛ ለመሳተፍ ያው ኢትዮ ስዊዝ ባልና ስፖርት ማህበርን እንደ ማህበር መስርተን እዚህ ያሉ ኢትዮጵያውያን ያው ያልባሌ ቦታ እንዳይውሉ በረፍታቸውን ዊኬንዳቸውን እዚሁ ስፖርት ሜዳ እንዲያሳልፉ በማሰብ ሰብሰብ ብለን እንግዲህ ቤልጅየም 2005 ተሳትፈን ከዛ ጀምሮ እስካሁን ድረስ የተሳተፍን ነው ማለት ነው ላለፉት 17 ዓመታት።
መልካም። ወደ ታሪኩ ልምጣና በአመታት ውስጥ ይሄ የእናንተ ማህበር በስዊዘርላንድ የሚኖሩ ኢትዮጵያውያንን በማቀራረብ ረገድ የነበረው ሚና ምን ነበረ? ይሄ ፌስቲቫል የታለመለትን አላማ በመምታት ረገድስ ምን ያክል ተሳክቶለታል?
አመሰግናለሁ አብታሙ። እንግዲህ ያው ወንድሜ ዳኒ እንደገለጸው 17 ዓመት አድርገን ስለዚህ ያደረግነው ነገር ትንሽ ዘግይተናል ብንል በጣም ማለት ሰባተኛው ነው እንግዲህ አሁን የሚደረገው። ግን ቢሆንም መጀመሪያ የምናየው የነበረው ራሳችንን ሰብስበን ተሰባስበን በኤሮፕ ባለው ዝግጅት ላይ እንደዛም ሆኖ ግን ቲሙ ቡድኑን ብቻ ይዞ ሳይሄድ ባሶችን በመከራየትና ህብረተሰቡ እንዲሳተፍና እዛ ቦታ ላይ እንዲውል እንዲገናኝ ያደርግ ነበር። ከዛ በመነሳት ለምንስ እንደዚህ በዛ ያለ ህዝብ እኛን የሚደግፉ ደጋፊዎች ማህበረሰቡ እዚህ ያለው እንደዚህ ከበዙልን ለምን ሀገራችንስ ላይ የራሳችን የሆነ ከዚህ በኢሮፕ ኢትዮጵያኖች ስፖርት እና ባህል ፌዴሬሽን የሚያዘጋጀው በፊት አዘጋጅተን ለዛም ዝግጅት የሚሆነንም መሰባሰባችንን አጠናክረን ለምን አንሄድም በሚል ጀመርንና ያንን የመጀመሪያውን ሂደት እንግዲህ በጄኔቫ ላይ ያደረግን የተለያዩ ካንቶኖች ካንቶን ነው የሚባለው ያው ስቴቶች ውስጥ ነው ያለ ነው የተለያየ እና ጄኔቫ ላይ ጀምረን ጥሩ እንቅስቃሴ ጥሩ እንትን አገኘን። ህብረተሰቡ መጣ። በተለይ ደግሞ ታዳጊዎች ላይ የነበረው ሁኔታ በጣም ጥሩ ነው እና ያ ነገር አነሳሳን አበረታታንና እንግዲህ ያው እስከ ሰባተኛው ድረስ ደረስን ማለት ነው እና ህብረተሰቡ በዚህ ብዙ ነገር ተጠቅሟል። ይገናኛል፣ ባህሉን እዛ ላይ ያለ ህብረተሰቡ ብቻ ሳይሆን እዚህ አገር የሚኖረው ራሱ ነዋሪው የኢትዮጵያ ዜጋው እየመጣ የሚመጣ ባህል ያለው ሁኔታ መገናኘት፣ ሙዚቃውን፣ ምግቦቹን፣ ሁሉ ነገር በማየት ተደስቶበታል እና ጥሩ ነገር አግኝተንበታል ብል በደስተኛ ሆኜ ነው የማወራው እና አሁንም ቢሆን ያንን ግብ የመታበት ለእኛ ማበረታታት ሰጥቶን በየአመቱ የምንቀጥለው ነገር ሆነ ማለት ነው።
መልካም። እንግዲህ ዛሬ የተገናኘ ነው ሰባተኛውን የኢትዮ ስዊዝ የባህልና ስፖርት ባልን ለማዘጋጀት እየተሰናዳችሁ ባላችሁበት ሰዓት ነው። በዘንድሮ ፌስቲቫል ምን አይነት ክንውኖች ይኖራሉ? ወጣቶች በዚህ ፌስቲቫል ውስጥ ደግሞ አበይ ተዋናያን እንዲሆኑስ ምን አይነት ነገሮችን እያደረጋችሁ ነው? ዳንኤል ወደ አንተ ልመለስ።
ያው እንደተባለው ዘንድሮ ለሰባተኛ ጊዜ ነው የምንሰባሰበው የዝግጅት የሚደረገው። ከተጀመረ 9 አመቱ ነው። ግን ባለፉት 2 አመታት በኮቪድ ምክንያት ዝግጅቱ ስላልነበረ ያው ተቋርጦ ነበረ። እንግዲህ ይሄ ዝግጅት እዚህ ስዊዘርላንድ ውስጥ ትልቁ ኢትዮጵያውያንን የሚያሰባስብ ድርጅት ነው፣ ፌስቲቫል ነው፣ በባህልና በስፖርት መስክ ማለት ነው። እና እንዳልከው ዋናው የዝግጅት ተዋንያን ወጣቶች ናቸው። ኳስ ብቻ ሳይሆን ደግሞ በባህልም አለ። በባህል የሙዚቃ ዝግጅቶች፣ ውዝዋዜዎች ለልጆችና ለዚህ ሀገር ለተወለዱ ልጆችና ለዚህ ሀገር ነዋሪ ባህላችን ኢትዮጵያዊነታችንን የምናሳይበት ትልቁ መድረክ ነው እና የዘንድሮ ዝግጅት በኳሱ ዘርፍ እንደሌላው ጊዜ እዚህ ስዊድን ውስጥ ያሉ ብቻ ሳይሆን ከአውሮፓም ከስዊድን እና ከጀርመን የሚመጡ ቡድኖች ይኖራሉ። እዚህ ደግሞ ሁሌ በየጊዜው ዝግጅት ስናዘጋጅ ኤርትራውያን ወንድሞቻችን አሉ። ያው አንድ ህዝቦች ነን፣ ተመሳሳይ ባህል ያለን ህዝቦች ነን። የዝግጅታችን አድማጮች ናቸው። ብዙ ጊዜ ያው እነሱም እንደ ቡድን ቲም ይዘው ይመጣሉ፣ ይሳተፋሉ። እና ይሄ ዝግጅት እንግዲህ ዘንድሮ እኛ የምንጠብቀው ያው የተቀዛቀዘ ባለፉት 2 ዓመታት የተቀዛቀዘ ነበረ ኮቪድ ያው ሁሉም ቦታ ይታወቃል። ያንን ስሜት ለማስረሳት ሀገራችን ውስጥ ደግሞ የተፈጠሩ ችግሮች አሉ። ያው እንደምታውቁት ሰውን ህብረተሰቡን ትንሽ የማራራቅ ሁኔታ ነበረ፣ መቀዛቀስ ነገር ነበረ። እና ይሄ ዝግጅት ያንን አንድነት ያንን ኢትዮጵያዊነት መልሶ ያመጣል፣ ሰውን ያሰባስባል የሚል እኛ ፍላጎት አለን። እቅዳችንም ያ ነው፣ እዛ ላይ ነው እየሰራ ነው ያለ ነው። እንግዲህ ከእግዚአብሔር ጋር ይሳካል ብዬ ገምታለሁ።
መልካም ወደ ታሪኩ ልመለስ። እንግዲህ ከሀገር ቤት ርቆ እንደዚህ ያለን ዝግጅት ማዘጋጀት እንደዚህ ያለ ፌስቲቫልን ከአመት ወደ አመት ማሸጋገር የራሱ ፈተናዎች አያጡትም ብዬ አስባለሁ። በስካሁን ጉዟችሁ የነበሩት ፈታኝ ጉዳዮች ምን ነበሩ? በምን መልኩ ስለተፈቷቸው ይቻላችሁ?
ነገር ላይ ስንኖር ትንሽ ከባዱ ነገር ቶሎ እንደዚህ የፕሮግራሙ ቦታዎች የማግኘት የተመቻቸ የሆነ ማለት ነው። ከኛ ከሚመጣው ህብረተሰብ ጋር ያንን ነገር ምንም ሳይቸገር ሁሉንም ነገር ላይ በጥሩ ሁኔታ የሚያልፍበት መንገድ የሚሆንበትን ቦታ ነበረ ትንሽ እስኪገኝና ፈተና የነበረው። ግን እሱ ከተገኘ በኋላ ግን በእውነት የቲዮሲ ኮሚቴዎች በጣም ሊደነቁ የሚገባው ጊዜ ሰጥተው ቀደም ብለው በነገሩ ላይ በመነጋገር እና ዝግጅቱ ላይ በመዘጋጀት ፈተናዎችን እንግዲህ ቶሎ ለመጋፈጥ እና ወዲያው ደግሞ ያንን ለማጥፋት ሞክረው ችለዋልም። እና ያ ዋናው ነጥብ እንግዲህ ሜዳ እና ቦታ ነው። ቦታው ከተገኘ በኋላ ግን ብዙዎች ነገሮች ምንም ከባድ የገጠመን ነገር የለም እስካሁን።
በመቀጠል ደግሞ የምናልፈው በአፍሪካ ውስጥ በረሃብን ለመቋቋም የተለያዩ የምግብ አማራጮችን የሚያዘጋጁ ሰዎች አሉ። የእነሱን ነው የምንመለከተው።
በናይጄሪያ የሚገኘው አልዴንቴ አፍሪካ የተሰኘው ተቋም ከውጭ ሀገር የሚገባ የስንዴ ዋጋ መናር ጋር ተያይዘው ሀገር በቀል መፍትሄ ለመፍጠር እየሰራ ይገኛል። ሬኔ ቹክስ የአልዴንቴ አፍሪካ ዋና ስራ አስፈጻሚ ናቸው።
አላማችን የምንበላውን ሁሉ ከውጭ ለማግኘት ሳይሆን በሀገራችን የበቀሉ ነገሮችን የመብላት ፍላጎት፣ በምድራችን ያለውን ምግብ በማስጠበቅ ያለንን መልካምነት ለዓለም ማካፈል ነው። ብዙ ነገሮችን ለመስራት ይጠቀሙታል።
ጆሴፍን ያቆብም በተመሳሳይ ካሳባ ነጋዴ ናት።
የካሳባ ስታርች ያመርታሉ፣ ዱቄት ያመርታሉ፣ ከዚያም ደረቅ ፓስታና ሌሎች ብዙ ተዋጽኦዎች ያመርታሉ።
ፕላንቲን ከተሰኘው ሙዝ መሳይ እጽዋት ዱቄት የምታመርተውና ስራ ፈጣሪ የሆነችው ጆሲያን ሆሬኑም ይህንን መሰል መፍትሄ መፍጠሩ ስላለው ሚና እንዲህ ትላለች።
በአጠቃላይ የምንጠቀመው ስንዴ ከሀገር ውጭ የሚገዛ ነው። በዩክሬን ቀውስ ውስጥ የስንዴ ዱቄት በገበያ ላይ ማግኘት አስቸጋሪ እየሆነ መጥቷል። ዋጋው ውድ ነው። እኛ ግን ሙዝ፣ ፕላንቴን በእጃችን አለ። እኛ ማምረት እንችላለን። ለዚህ ነው ከፕላንቴን የሚመረት ዱቄት ዋጋ ያለው። ኬክ፣ ፓንኬኮችና ሌሎች ነገሮችን ለመስራት የስንዴ ዱቄት ከመጠቀም ይልቅ አሁን የፕላንቴን ዱቄት እንጠቀማለን። የተለመደውን ንጥረ ነገር ከፕላንቴን ዱቄት ጋር እንቀላቅላለን።
በሌላ በኩል ደግሞ ብራያን ፊሸር ቫላላ ላይ የተሰኘ የእርሻ ፕሮጀክት ያለው ሲሆን ነፍሳትን እያመረተ ለምግብነት ያቀርባል።
በማዳጋስካር በተበላሹ መልክዓ ምድሮች ምክንያት ግጦሽ መሬት ባለመኖሩ ላሞችን ማርባት አይቻልም። ደኖችን መቁረጥ መቀጠል አትችልም። ስለዚህ በቀላል መንገድ መራባት የሚችሉ ነፍሳትን ማራባት ይቻላል። ነፍሳት ከተለምዷዊ የገንቢ ምግብነት በተጨማሪ የሚጠቀሙት ውሃ አነስተኛ በመሆኑ ባነሰ መኖ ማምረት ትችላላችሁ እና በአካባቢው ላይ ተጽዕኖ ያነሰ ነው።
የዚህ ፕሮጀክት የቅንብር ስራ አስኪያጅ የሆነችው ኢሪና አንድሪያ ቫሎና ስለ ሂደቱ እንዲህ ትላለች።
ነፍሳቱን እንዴት ማድረቅና ማዘጋጀት እንደሚቻል ለማወቅ ያደረግነው ጥናት ወደ 3 ዓመት ገደማ ፈሽቶብናል። በዚህ ጊዜ ውስጥ ማሰልጠንና አስፈላጊውን ልምድ መቅሰም እንዲሁም ከጤና ጥበቃ ሚኒስቴርና ከዓለም አቀፍ ብቃቶች ፍቃድ ማግኘት ተችሏል። አሁን ምርቶቹን በማብዛትና በማሻሻል ላይና ምርታችንን ለመጨመር አስፈላጊ የሆኑ ቁሳቁሶች እንዲኖሩን እያደረግን ነው። ይህ እንግዲህ በማዳጋስካር የተመጣጠነ የምግብ እጥረትን ለመዋጋት የኛ አስተዋጽኦ ይሆናል።
የጋቢና ቬ የሮብ ምሽት መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። ኤደን ገረመው፣ ኤልያስ አስማረ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር እንሰናበታለን። ደህና እደሩ።